The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ማክሰኞ ሐምሌ 28 2007 ዝግጅታችን ተጀመረ። ጤና ይስጥልን፣ እንደምናመሻችሁ።
ጤና ይስጥልን፣ እንደምናመሽታችኋል። ክቡራትና ክቡራን አድማጮች፣ የምሽቱ አስተናጋጆቻችሁ ሰሎሞን አባተና
አዲሱ አበበ ነን።
ፍርድ ቤቱ በሃይማኖት ጉዳይ ላይ ብይን ልሰጥ አልችልም ብሎ የእኛን ማስረጃ ውድቅ ባደረገበት አግባብ አሁን ደግሞ በመጨረሻ የሃይማኖት ጽንሰ ሐሳብ መሰረት ተደርጎ ጥፋተኛ መባላቸው ይሄ ራሱ ብቻ የሕግ ስህተት እንዳለው በግልጽ የሚያሳይ ነጥብ ነው።
አቶ መሐመድ አብደላ ትናንት ፍርድ የተሰጠባቸው የእነ አቶ አቡበከር አህመድ ጠበቃ ናቸው። በአብይ ርዕስ ዘገባ አለን። ለዋና ዋና ዜና ደግሞ አዲሱ
የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ቡሩንዲ ውስጥ የተገደለው የሰብአዊ መብት ተሟጋች ሁኔታ በአስቸኳይ እንዲጣራ ጠይቁ። ካሜሮን ከናይጄሪያ ጋር የሚያዋስናትን ረጅም የወንዝ ድንበር ዘጋች። ፕሬዚዳንት ባራክ ኦባማና የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ዛሬ ዋይት ሀውስ ውስጥ በተለያዩ ጉዳዮች ይወያያሉ የሚሉ ይገኙባቸዋል።
አሁን ዋና ዋና የዓለም ዜና እናሰማችሁ።
የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ቡሩንዲ ውስጥ በአንድ የመብት ተሟጋች ላይ የተፈጸመውን ግድያ በጥብቅ አወገዙ። ድርጊቱም በአስቸኳይ እንዲጣራ አሳስበዋል። ቡሩንዲ ውስጥ የሁከት ሁኔታና የሰብአዊ መብቶች ረገጣ እየተስፋፋ የእርስ በርስ ጦርነት ሳይነሳ አይቀርም የሚል ስጋትም እየበረታ መምጣቱ ተሰምቷል። ሁኔታው በእጅጉ እያሳሰበውና እያስጨነቀው መሆኑን የተባበሩት መንግስታት ድርጅት የሰብአዊ መብት ጽህፈት ቤት አስታውቋል። ቢሮው በሰብአዊ መብቶች ተሟጋቹ ፒየር ክላቨር ምቦንሂማ ላይ የተካሄደውን የግድያ ሙከራም ያወግዛል። ዝርዝር ዘገባ አለን፣ በመጽሔቱ ክፍለ ጊዜ ይቀርባል።
ካሜሩን ከናይጄሪያ ጋር የሚያዋስናትን ረጅም የወንዝ ድንበር ዘጋች። የቦኮ ሐራምን ሽብር ለማቆም በሚል በወሰደችው በዚህ እርምጃዋ ከምሽት እስከ ንጋት ድረስም ማንኛውንም የጉዞ እንቅስቃሴ ከልክላለች። ከናይጄሪያ ጋር በሚዋሰነው የካሜሩን ድንበር ላይ ያለው ክልል አገረ ገዢ በአካባቢው ይኖሩ የነበሩ 200 የሚሆኑ ቻዳውያንን አባረው የቦኮ ሐራም አፍቃሪ ናቸው ያሏቸውን በመቶዎች የሚቆጠሩ ሰዎች ማሰራቸው ታውቋል። ከያውንዴ የደረሰን የሞኬ ኤድዊን ኪንዜካ ዘገባ አለ። ቆንጅታዬ ታቀርበዋለች።
የደቡብ ምዕራብ ካሜሩን አገረ ገዢ በርናርድ ኦኤሊያ ቢላይ እርምጃውን የወሰድነው ተጠርጣሪ የቦኮ ሐራም አሸባሪዎች እንዳይገቡ ለመከላከል ነው ብለዋል። ከአጎራባች ሀገሮች ጋር በወጪና ገቢ ንግድ የተሰማሩት ብዙዎቹ ነጋዴዎች ሽብርተኞቹ ከሚንቀሳቀሱበት አካባቢ ናቸው ሲሉም አገረ ገዢው አክለው ተናግረዋል።
We have decided that there is no longer traffic in the night. All the ships, all the boats.
ሌሊት መኪና እንዳይዘዋወር ከልክለናል። ወደ ናይጄሪያ የሚሄዱና ከዚያም የሚመጡ ጀልባዎችና መርከቦችም በቀን እንዲንቀሳቀሱ አዘናል። ለመቆጣጠር አዳጋች የሆኑ ስፍራዎችም ይዘጋሉ።
በወንዙ በኩል የሚገቡና የሚወጡ መንገደኞችም ሆኑ ሸቀጣ ሸቀጡ የሚፈተሽባቸው ኬላዎች አቁመናል። ወደ ደቡባዊ ምዕራብና ሰሜናዊ ካሜሩን የሚመጣው ሸቀጥ 80% ከናይጄሪያ በኩል የሚገባ ነው ሲል የካሜሩን መንግስት አስታውቋል። ነጋዴ ኤምቦላ ሴርጌ ግን የጥበቃው እርምጃ መጥበቁን አልወደዱትም። እንደ ልባችን እንዳንንቀሳቀስ ያደርጋል፣ የሁለቱንም ሀገሮች ምጣኔ ሀብት ያሽመደምዳል፣ እኛስ ነጋዴዎቹ ምን ሰርተን እንብላ ነው የሚሉት። መንግስት የሰውን ነጻነት ሳይገድብና የምጣኔ ሀብት እንቅስቃሴውን ሳይዘጋ ቦኮ ሐራምን በሌላ መንገድ ሊዋጋው ይችል ነበር ሲሉ ነው ነጋዴው ያማረሩት። የካሜሩን ሰሜን ድንበር አካባቢ ግዛቶች ባለስልጣኖች በቦኮ ሐራም አሸባሪዎች ላይ በተከፈተው ዘመቻ በተያያዘ 3000 ናይጄሪያውያንና 200 ቻዳውያንን ከሀገር አስወጥተዋል። በቅርቡ ካሜሩን ውስጥ የቦኮ ሐራም ተግባር ነው ተብለው የተጠረጠሩ 4 አጥፍቶ ጠፊ የቦምብ ጥቃቶች ከደረሱ ወዲህም ከአሸባሪዎች ጋር የተመሳጠሩ ተብለው የተወነጀሉ በመቶዎች የሚቆጠሩ ሰዎች እንደታሰሩ ታውቋል።
የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ከዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ጋር በብዙ ጉዳዮች ዙሪያ ለመወያየት ዛሬ ማክሰኞ ወደ ዋይት ሀውስ ጎራ እንደሚሉ ተነግሯል። የሁለቱ ንግግር የአየር ንብረት ለውጥን በመካሄድ ላይ ያለውን የሶሪያንና የሊባኖስን ወታደራዊ ቀውስና የሰብአዊ መብት ሁኔታ እንደሚያካትት የዋና ጸሐፊ ባንኪሙን ቃል አቀባይ አስታውቀዋል። የዛሬው የሁለቱ የዓለም መሪዎች ንግግር የሚካሄደው ሁለቱም ማህበራዊ ተነሳሽነትን የሚመለከቱ አጀንዳዎች ባቀረቡ ማግስት መሆኑ ነው። ሚስተር ኦባማ ትናንት ሰኞ እንደ አውሮፓ አቆጣጠር በ2030 የተቃጠለ አየር ብክለትን ከአሜሪካ ፋብሪካዎች በሙሉ ለመቀነስ አዲስ እቅድ ይፋ ያደረጉ ሲሆን፣ ሚስተር ባን ደግሞ ዓለም አቀፍ ሰላምንና ልማትን ለማፋጠን እንዲሁም በ2030 ከአንድ ስምምነት ለመድረስ የሚያስችል እቅድ ይፋ አድርገው ነበር።
በግዙፉ የትራንስ ፓሲፊክ ፓርትነርሺፕ ወይም የመላ ፓሲፊክ ሀገሮች አጋርነት የንግድ ስምምነት ውስጥ የሚሳተፉት 12ቱም ሀገሮች ወደ አንድ አጠቃላይ ስምምነት ለመድረስ ጥሩ ጅማሮ እያሳዩ መሆናቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ማክሰኞ አስታወቁ። አንዳንድ ዝርዝር ሁኔታዎች እንደሚቀሩ ግን ኬሪ አክለው ጠቁመዋል። የውጭ ጉዳይ ሚኒስትር ኬሪ ይህንን የተናገሩት በሲንጋፖር ጉብኝታቸው ወቅት ሲሆን፣ ስምምነቱ በተጨማሪም አሉ ኬሪ ለብዙ አገሮች የምጣኔ ሀብት ጠቀሜታ ከማስገኘቱን ባሻገር ለመልካም አስተዳደር፣ ለግልጽነትና ለተጠያቂነት የሚኖራቸውን ድጋፍ አመላካች ይሆናል ብለዋል። የስምምነት ድርድሩ ለዓመታት ሲጓተት መቆየቱ የሚታወቅ ሲሆን እንዳሁኑ አካሄድ ወደ ስኬት ከተለወጠ ወደ 40 አገሮችን ከድህነት ማላቀቅ እንደሚችል ተገልጧል። ኬሪ በዚሁ የሲንጋፖር ቆይታቸው ፕሬዚደንት ባራክ ኦባማ ያወጡትን የተቃጠለ አየር ብክለትን የማጥፋት እቅድ ለተሳታፊዎቹ ገልጸዋል። የማጥፋት ወይም የመቀነስ በመካከለኛው ምስራቅና እስያ የአምስት ቀናት ጉብኝት ላይ የሚገኙት የውጭ ጉዳይ ሚኒስትር ኬሪ ወደ ማጠቃለያው ላይ ማሌዥያ እንደሚሄዱ ታውቋል።
የየመኑ ፕሬዚዳንት አብዱራቡ ማንሱር ሃዲን የሚደግፉ ኃይሎች ሚስተር ሃዲ ባለፈው መጋቢት ወር ከሀገር እንዲኮበልሉ ባስገድዷቸው በሁጥ የሽምቅ ተዋጊዎች ይዞታ ስር የነበረ አንድ ወታደራዊ ጦር ሰፈር ዛሬ ማክሰኞ መልሰው መቆጣጠራቸው ተነገረ። መንግስትን የሚደግፈው ሳውዲ መራሹ የአየር ጥቃት በዛሬው ዕለት መልሶ የተቆጣጠረው ከወደብ ከተማዋ ኤደን 60 ኪሎ ሜትር ርቀት ላይ ያለውን የአል አንሳድ የጦር ሰፈር መሆኑም ታውቋል። የአል አንሳድ ጦር ሰፈር ከዚህ ቀደም የዩናይትድ ስቴትስ ኃይሎች የመን ውስጥ የነበረውን የአልቃይዳ ምሽግ ለማጥቃት ይጠቀሙበት የነበረ ከፍተኛ የስለላ ኢላማ ወይም አካባቢ እንደነበር ይታወቃል።
ሁለት የቱርክ ወታደሮችና አንድ ኬላ ጠባቂ ዘብ መገደላቸው ቢታወቅም ቱርክ ግን በኩርድ ሽምቅ ተዋጊዎች ላይ የምታካሄደውን የተጠናከረ የቦምብ ድብደባ እንድታቆም የአውሮፓ ህብረትና ዩናይትድ ስቴትስ ዛሬ ማክሰኞ ማሳሰባቸው ተነገረ። አንካራ በኩርዲስታን የሰራተኞች ፓርቲ ፒኬኬ ከሚካሄድባት ጥቃት ራሷን ለመከላከል እንደምትችል ሁለቱም የአውሮፓ ህብረትና ዩናይትድ ስቴትስ ቢያምኑም የቱርክ የመልሶ ማጥቃት እርምጃ ግን ሚዛናዊና የፖለቲካ ውይይቱንም የማያደናቅፍ ሊሆን እንደሚገባው በተለይ የአውሮፓ ህብረቱ ኮሚሽነር ጆናታን ሃም ገልጸዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በበኩሉ የኩርዲስታኑ ሰራተኞች ፓርቲ አመፅን በማውገዝ ከቱርክ ጋር በተጀመረው ውይይት እንዲሳተፍ አሳስቦ ቱርክም ብትሆን የቦምብ ማጥቃቷ ሚዛናዊና ከሲቪሎች ጥቃት የጸዳ መሆን እንዲኖርበት አመልክቷል። የቱርክ ደህንነት አባሎች እንዳስታወቁት የኩርድ ሽምቅ ተዋጊዎች በዛሬው ዕለት በደቡባዊ ምስራቅ ቱርክ አካባቢ አንድ ወታደራዊ ተሽከርካሪ አቃጥለው ወታደሮችንና የኬላውን ዘብ ገድለዋል። ኩርዶች በአውሮፓውያኑ የዘመን አቆጣጠር ከ1884 ዓ.ም ጀምረው ከቱርክ ሽምቅ ተዋጊዎች ጋር ባደረጉት ውጊያ ወደ 40,000 ሰዎች መገደላቸው ይታወቃል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። ፓኪስታን እንደ አውሮፓ አቆጣጠር በ2004 ዓ.ም አንድ ሕፃን ገድሏል ተብሎ የተከሰሰውን ሰው በሞት ቀጣች። ዳሩ ግን ግድያው በተፈጸመበት ወቅት ተከሳሹ ራሱ ለአካለ መጠን ለመድረሱ አጠያቂ ስለነበር ዓለም አቀፍ ትችትን አስከትሏል። ተከሳሹ ሻፍቃት ሁሴን ዛሬ ማክሰኞ ጠዋት ነው ካራቺ ውስጥ በስቅላት የተቀጣው። ሕፃኑ በተገደለበት ወቅት ገዳይ የተባለው ሁሴን ራሱ የ14 ዓመት ልጅ እንደነበር ቤተሰቡ ገልጧል። እናም ባለሥልጣናት ባደረሱበት ድብደባና ተጽዕኖ ነው ወንጀሉን ያመነው ይላል ቤተሰቡ። በዚህ ምክንያት የስቅላቱ ቅጣት 4 ጊዜ ሲተላለፍ ቆይቶ ነው ዛሬ የተፈጸመው።
በ21 የካሊፎርኒያ ግዛቶች ላይ የተነሳውን ሰደድ እሳት ለማጥፋት ከ9,000 በላይ የእሳት አደጋ አጥፊዎች መሰማራታቸው ተገለጸ። ቀጠሎው 263 ካሬ ኪሎ ሜትር እየተስፋፋ በመሄዱ በብዙ ሺዎች የሚቆጠሩ ነዋሪዎችን ከቤታቸው አፈናቅሏል። ከዚህም ሌላ በጥፍ የተስፋፋው ሰደድ እሳት ተጨማሪ ቤቶችንና የንግድ ተቋማትን እንዳወደመም ተገልጿል። ይኸው ቃጠሎ ሰሜን ሳን ፍራንሲስኮ ውስጥ ባለው የታችኛው ሐይቅ አካባቢ 24 ቤቶችንና 26 ሕንፃዎችን አውድሞ ከ13,000 በላይ ነዋሪዎች አካባቢውን ለቀው እንዲወጡ ማስገደዱን የካሊፎርኒያ ባለሥልጣናት ተናግረዋል። አብዛኛው ቃጠሎ የተነሳው በመብረቅ ሆኖ ደረቅ እንጨትና ዛፎች ሊያባብሱት እንደቻሉም ተገልጿል።
በመጨረሻም አንድ የጀርመን ምክር ቤት አባል ቤታቸውን ለኤርትራውያን ስደተኞች ክፍት ማድረጋቸውን ተናገሩ። በጀርመኗ ቻንስለር አንጌላ መርክል የክርስቲያን ዲሞክራቲክ ፓርቲ አባል የሆኑት የምክር ቤት ተወካይ ማርቲን ፓትዜልት ሁለት ኤርትራውያን ስደተኞችን በግል መኖሪያ ቤታቸው በማስጠለል ሌሎችም ሊመጡ ይችላሉ ማለታቸው ተሰማ። ሚስተር ፓትዜልና ባለቤታቸው ሁለቱን ኤርትራውያን በአንድ የአካባቢው ቤተ ክርስቲያን አግኝተው ነው ለእራት ወደ ቤታቸው የጋበዟቸው። ከእራቱ በኋላም የ19 ዓመቱ ሀቤን እና የ24 ዓመቱ አወት አብረናችሁ ልንኖር እንችላለንን ብለው ይጠይቃሉ። ሚስተር ፓትዜልም አዎ ትችላላችሁ ብለው መመለሳቸውን የዳይ ዌልት ጋዜጣ ዘግቧል። አክለውም ኑሮን እንደምን እንደሚጀምሩ ጀርመንኛም እንዲማሩና በመጨረሻም ህብረተሰብ ውስጥ ተቀላቅለው እንደምን ሊኖሩ እንደሚችሉ እንደ ልጆቻችን ልናስተምራቸው እንፈልጋለን ብለዋል ባልና ሚስት። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13865 ኪሎ ሄርትስ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሐምሌ 28 2007 ዓ ም ምሽት ፕሮግራም ነው።
የማስባቸውም የፕሮጀክት ሀሳቦች ከኬንያ ከመጡ ጓደኞቼ ጋር፣ ከታንዛኒያ ከመጡ ጓደኞቼ ጋር፣ ከጅቡቲ ከሶማሊያ ከመጡት ሰዎች ጋር እንዳወራ ምን እንደማስብ እንዴት ሊሄድ እንደምችል ተመካክረናል። ስበርስ
ፕሬዚዳንት ኦባማ ላስጀመሩት የአፍሪቃ ወጣት መሪዎች ስብሰባ ዋሽንግተን ዲሲ ከተገኙት ኢትዮጵያውያን አንዷ የሆነችው የአእምሮ ጤና ባለሙያና የዩኒቨርሲቲ መምህርት ማጂ ኃይለማርያም ነች የሰማችኋት። በዚህ ምሽት ዝግጅታችን ትመለሳለች። አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት መጽሔት ክፍለ ጊዜ በተለይም አብይ ርዕስ እናልፋለን።
ያቀረብናቸው ማስረጃዎች ደንበኞቻችንን ከመከላከል በላይ የሚያስረዱ ሆነው ሳለ ፍርድ ቤቱ ውድቅ ማድረጉ ግራ አጋብቶናል ሲሉ በሽብር ወንጀል ተከሰው ትናንት የተፈረደባቸው የእናቱ አቡበከር አህመድ ጠበቃ ገልጸዋል። ፍርድ ቤቱ ከክርክሩ ሂደት ውስጥ ብዙ ስህተት ሰርቷል ይላሉ ጠበቃው። በደንበኞቻቸው ጥያቄ መሰረት ይግባኝ እንደሚሉም አስታውቀዋል። መለስካቸው ማዝርዝር አለው።
አቶ መሐመድ አብደላ በእነ አቡበከር አህመድ መሐመድ የክስ መዝገብ አቃቢ ሕግ ያስፈረደባቸውና ያስቀጣቸው የ18 ተከሳሾች ተከላካይ ጠበቆች አንዱ ናቸው። የእነዚህን ተከሳሾች ጉዳይ ከመጀመሪያው አንስቶ ሲከታተሉ የቆዩ ናቸው። አቶ መሐመድ እንደሚያስረዱት አብዛኞቹ የሃይማኖት መምህራን የሆኑት እነዚህ ተከሳሾች በሽብር ወንጀል ላለመሳተፋቸው ለማስረዳት አያሌ የሰነድ የሰውና የድምፅ ከምስል ማስረጃዎች ማሰባሰባቸውንና ብዙ መድከማቸውን ይናገራሉ። ይሁንና የጠበቁትን እንዳላገኙ አቶ መሐመድ አብደላ ተናግረዋል።
በዚህ ሂደትም ከ7000 ገጽ ያላነሰ የሰነድ ማስረጃዎችን ከ250 ያላነሱ ምስክሮችን እንዲሁም 46 የሚሆኑ የድምፅ ከምስል ማስረጃዎችን ለፍርድ ቤት አቅርበን ረጅም ጊዜ ወስዶ ሲታይ ቆይተዋል። ማስረጃዎቹም በእኛ እምነት ከመከላከያ በላይ ብዙ ነገር የሚያስረዱ ናቸው። ነገር ግን ማስረጃዎቹ በምን መንገድ እንኳን ውድቅ ሊደረጉ እንደቻሉ በፍርድ ቤቱ በዝርዝር ባልተገለጠበት ሁኔታ ውድቅ መደረጋቸው ተነግሮን ደንበኞቻችን ጥፋተኛ የተባሉበት ሁኔታ ያው እኛንም ግራ አጋብቶናል። ከጠበቅነው ውጪ የነበረ ነው።
የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት የጥፋተኝነት ውሳኔ በተከሳሾቹ ላይ ባስተላለፍበት ወቅት የቅጣት ሐሳብ እንዲያቀርቡ ለከሳሽ አቃቢ ሕግና ለተከሳሾችም ትእዛዝ መስጠቱን አስታውሶ ተከሳሾቹ በዚህ ድል እንዳልተጠቀሙ በትናንትናው ዕለት የቅጣት ውሳኔውን ሲያሰማ በሰጠው ሐተታ ገልጿል። አቶ መሐመድ ለቪኦኤ እንደገለጹት ተከሳሾቹ ጥፋተኛ ነን ብለው ስለማያምኑ የቅጣት ማቅለያ ሐሳብ ለማቅረብ አልፈለጉም። ይሁንና ጠበቆቻቸው እንደ ህግ ባለሙያ ለደንበኞቻቸው የቅጣት ማቅለያ ሐሳብ እንዲያቀርቡ ምክር ሰጥተዋቸው እንደነበረም ያስረዳሉ። ያም ሆነ ይህ የተሰጠው ፍርድ ፍትሃዊ ነው ብለው እንደማያምኑ አቶ መሐመድ ይናገራሉ።
በሂደቱ የተሰሩ በጣም ብዙ ስህተቶች አሉ። ተከላከሉ ከተባሉበት ጊዜ በፊት ራሱ ክሱን አስመልክተን ያቀረብናቸው መቃወሚያዎች አሉ። እዛ መቃወሚያዎች ላይ በጣም መሰረታዊ የሆነ የህገ መንግስት ጥያቄ የሚያስነሱ ነጥቦች አሉ። ለምሳሌ የሃይማኖት ቃላትና ጽንሰ ሐሳብን መሰረት አድርጎ የቀረበው ክስ ላይ ፍርድ ቤቱ ውሳኔ መስጠት አይችልም የሚል መቃወሚያ አንስተን ፍርድ ቤቱ አቃቤ ህግ የፈጠራቸው ሳይሆን በክሱ ባህሪ ምክንያት የተገኙ ናቸው በሚል መቃወሚያችንን አልፎብናል።
ፍርድ ቤቱ የተከሳሾችን መቃወሚያ ውድቅ ቢያደርገውም ከዚህ አኳያ ተከሳሾች ያቀረቧቸውን የሰው አስረጅ የሃይማኖት ሊቃውንት ግን ፍርድ ቤቱን አልተቀበላቸውም ያስታውሳሉ።
በዛ መሰረት ሄደን በመከላከል ደረጃ ላይ ስንደርስ የአቃቤ ህግ ማስረጃ በሚቀርብበት ጊዜ ይህንን የተመለከቱ አንዳንድ ምስክሮች በምስክር ደረጃ የሚያነሷቸው ነጥቦች ነበሩ። በእርግጥ በተሟላ ሁኔታ የሚያነሱት ባይሆንም በተወሰነ ደረጃ ምስክሮች ያነሷቸው ነጥቦች ነበሩ። ፍርድ ቤቱም ተከላከሉ ሲለን በተወሰነ ደረጃ የሃይማኖት ጽንሰ ሐሳቦችና የሃይማኖት ጉዳዮችን መሰረት አድርጎ ተከላከሉ ያለበት ሁኔታ አለና ያንን መሰረት አድርገን መከላከያ በምናቀርብበት ጊዜ በተለይም የሃይማኖት ጉዳይ ላይ ተከላከሉ የተባሉ በመሆኑ የባለሙያ ምስክሮች በሃይማኖቱ ጉዳይ ሊቅ የሆኑ ሰዎች ቀርበው እንዲያስረዱ ጠይቀን ፍርድ ቤቱ ይሄንን ሊቀበለን አልቻለም። ያ በሆነበት አግባብ ፍርድ ቤቱ በሃይማኖት ጉዳይ ላይ ብይን ልሰጥ አልችልም ብሎ የእኛን ማስረጃ ውድቅ ባደረገበት አግባብ አሁን ደግሞ በመጨረሻ የሃይማኖት ጽንሰ ሐሳብ መሰረት ተደርጎ ጥፋተኛ መባላቸው ይሄ ራሱ ብቻ የህግ ስህተት እንዳለው በግልጽ የሚያሳይ ነጥብ ነው።
አቶ መሐመድ አሁንም ቢሆን ውሳኔውን በይግባኝ ለማስለወጥ ከባልደረቦቻቸው ጋር መዘጋጀታቸውንና ቀደም ብሎ ፍርድ ቤቱ በደንበኞቻቸው ላይ የሰጠው የጥፋተኝነት ፍርድም ሆነ ትናንት የጣለው ቅጣት እንዳሳዘናቸው ተናግረዋል።
እኛ በተገቢው ሁኔታ ማስረጃ አቅርበናል፣ ደንበኞቻችን ነጻ ይሆናሉ፣ በነጻ ይሰናበታሉ የሚል ነበር የጠበቅነው እና ደንበኞቻችን ባቀረብነው ማስረጃ መሰረት አለመሰናበታቸው ያው እንደ ጠበቃ የምደሰትበት ጉዳይ ሊሆን ይችላል ተብሎ አይጠበቅም፣ አዝኜበታለሁ። ያው ግን ቀደም ሲል እንዳልኩት አንድ ምሳሌ ብቻ ነው የጠቀስኩት። የዚህ አይነት ብዙ የህግ ግድፈት ያለበት ውሳኔ ነው ብዬ አምናለሁ። ሌሎች ባልደረቦችም ጋር በምንወያይበት ጊዜ ይህንኑ እምነታቸውን ነው የሚያንጸባርቁት። ይህንን መሰረት አድርገን በይግባኝ ውሳኔውን እናስለውጣለን የሚል እምነት አለን። ደንበኞቻችን ይግባኝ እንዲባል ፍላጎት አላቸው። ይግባኝ እንላለን በእርግጠኝነት።
በጣም አመሰግናለሁ። አቃቤ ህግ ከሁለት ዓመታት በፊት በእነ አቡበከር አህመድ የክስ መዝገብ በአሸባሪነት ወንጀል የከሰሳቸው 29 ግለሰቦችንና ሁለት ድርጅቶችን ቢሆንም ጥፋተኛ ተብለው የተፈረደባቸው 18ቱ ግለሰቦች ናቸው። ቀደም ሲል መከላከል ሳያስፈልጋቸው ይኸው ፍርድ ቤት በነጻ ካሰናበታቸው በኋላ በአቃቤ ህግ የይግባኝ አቤቱታ በአምስተኛ ተከሳሽ በአሊ መኪ ላይ የ15 ዓመት እስራት በሌሉበት ተፈርዶባቸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
ቡሩንዲ ውስጥ የሁከት ሁኔታና የሰብአዊ መብቶች ረገጣ እየተስፋፋ የእርስ በርስ ጦርነት ሳይነሳ አይቀርም የሚል ስጋትም እየበረታ መምጣቱ እየተሰማ ነው። ቀደም ሲል በዜናችን እንደጠቆምነው ሁኔታው በእጅጉ እያሳሰበውና እያስጨነቀው መሆኑን የተባበሩት መንግስታት ድርጅት የሰብአዊ መብቶች ጽህፈት ቤት አስታውቋል። ሊሳ ሽላይን ከጄኔቫ ያስተላለፈችው ዘገባ አለ፣ ሰሎሞን አባቴ ያቀርበዋል።
የብሩንዲ ብሔራዊ የስለላ ወይም የደህንነት መስሪያ ቤት ወኪሎች ወይም ባልደረቦች በሰብአዊ መብቶች ተሟጋቾችና በጋዜጠኞች ላይ እያደረሱ ያሉት ጥቃት እየጨመረና እየተባባሰ መምጣቱ በጣም አሳሳቢ ጉዳይ መሆኑን የተባበሩት መንግስታት ድርጅት የሰብአዊ መብቶች ጥበቃ ቢሮ አስታውቋል። ታዋቂ በሆኑት የሰብአዊ መብቶች ጉዳዮች ተከራካሪ ፒየር ክላቨር ምቦንሂምፓ ላይ ትናንት ምሽት የተፈጸመውን ጥቃት ቢሮው በብርቱ አውግዟል። ትናንት ሰኞ ምሽት ላይ ሁለት ሞተር ቢስክሌት የተሳፈሩ ሰዎች በምቦንሂምፓ ላይ ተኩሰው በጽኑ አቁስለዋቸዋል። ከሁለት ቀናት በፊትም ኤስድራስ ንዲኩማና የሚባል ጋዜጠኛን የብሔራዊ ደህንነት መስሪያ ቤቱ ባልደረቦች ይዘው አስከፊ ጥቃትና የጭካኔ አያያዝ ያደረሱበት መሆኑ ያስቆጣው መሆኑን የሰብአዊ መብቶች ጽህፈት ቤቱ አመልክቷል። የተባበሩት መንግስታት ድርጅት የሰብአዊ መብቶች መስሪያ ቤት ቃል አቀባይ ሴሲል ፖይ የደህንነት ሰዎቹ ንዲኩማናን ይዘው ወደ ዋና መስሪያ ቤታቸው ከወሰዱ በኋላ ብርቱ ድብደባና ስቃይ ያደረሱበት መሆኑን አመልክተዋል።
Mr. Ndinkumana is currently under medical care, suffering from a broken finger and psychological trauma.
Ndinkumana አሁን ሕክምና እየተደረገለት ነው። ጣቱ ተሰብሯል። የስነ ልቡና ጉዳትም ደርሶበታል። ጋዜጠኛውን ሆስፒታል እንደተኛ አግኝተነዋል። ለመመስከር ዝግጁ መሆኑን ነግሮናል። በርግጥ ለህይወቱ በጣም ይፈራል። በተፈጠረው ሁኔታ ብርቱ ድንጋጤ ደርሶበታል። ይሁን እንጂ እነዚህ ሰዎች የብሔራዊ ደህንነት መስሪያ ቤቱ SNR ባልደረቦች የመሆናቸው ነገር አሳሳቢ ነው።
የቡሩንዲ የቀድሞ የጸጥታ ኃላፊ የነበሩትን የጀነራል አዶልፍ ንሺሚራማናን ግድያ ጨምሮ የሰብአዊ መብቶች ጥበቃ ቢሮ ማንኛውንም የሁከት አካሄድ እንደሚቃወም ቃል አቀባዩ ፑይ አክለው ገልጸዋል። ቁጥሩ እጅግ የበዛ ሰው በዘፈቀደ እየታፈሰ የመታሰሩም ነገር እንዲሁ እንደሚያሳስባቸው ፑይ አመልክተው 600 የሚሆኑ ሰዎች ያለ ፍርድ ታስረው እንደሚገኙ ጠቁመዋል። አንዳንዶቹ ሰዎች ታስረው የሚገኙት ካለፈው መጋቢትና ሚያዝያ አንስቶ መሆኑንም ገልጸዋል። በርግጥ ይህ የጥቃት ሁኔታ ወደ እርስ በርስ ጦርነት ይውሰድ ወይስ አይውሰድ አሁን መናገር ባይቻልም ሁኔታው ግን አሳሳቢ መሆኑን ፑይ አመልክተዋል።
The assassination of General Nshimirimana has raised lots of fears in Bujumbura and the rest of the countries.
የጀነራል ንሺሚሪማና መገደል በህዝቡ ዘንድ ከባድ ፍርሃት ነው የፈጠረው። የበቀል ጥቃት ይመጣብናል የሚል ፍርሃቻ ነው። ያ ከሆነ ደግሞ ብጥብጡ ይቀጥላል የሚል ስጋት አለ። የቡሩንዲ ሁኔታ ሊባባስ ነው የሚለው ፍርሃት ላይ ነን ማለቴ ነው። ሁኔታው በጣሙን ውጥረት ነግሶበታል።
የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ የብሩንዲ ባለስልጣናት የተፈጠሩትን የጥቃትና የሁከት ሁኔታዎች ግልጽ በሆነ መንገድ ባፋጣኝ መርምረው አጥፊዎቹ በሕግ እንዲጠየቁ እንዲያደርጉ አሳስቧል።
የአፍሪካ ምሁራን ስለ አፍሪካ ዩኒቨርሲቲዎች ለመወያየት ባለፈው ሳምንት ጆሃንስበርግ ደቡብ አፍሪካ ላይ በተደረገ ጉባኤ ተገናኝተው ነበር። በአሁኑ ወቅት በአፍሪካ ከፍተኛ ትምህርት ላይ ስለተደቀኑ አበይት ጉዳዮች ለመወያየት ነው የተሰበሰቡት። የአሜሪካ ድምፅ ራዲዮ ዘጋቢ አኒታ ፖል ከጆሃንስበርግ የላከችውን ዘገባ አዳነች ፍሳዬ ታቀርባለች።
ዩኒቨርሲቲዎች ለአፍሪካ እድገት ወሳኝ ሚና እንደሚጫወቱ ምሁራኑ ገልጸዋል። ይሁንና በአህጉሪቱ የገንዘብ እጥረት በመኖሩ የመሰረተ ልማት ዝርጋታው ደካማ በመሆኑ የትምህርት ፍላጎቱ ግን ከፍተኛ በመሆኑ ለአፍሪካ ተማሪዎች የትምህርት እድል የመስጠቱን ጉዳይ ከባድ እንደሚያደርገው አፍሪካውያኑ ምሁራን ይናገራሉ። በታንዛኒያ የዳሬ ሰላም ዩኒቨርሲቲ ምክትል ቻንስለር ዴቪድ ኢንፊናናጋ ዋናው ችግር የብዛት ጉዳይ ነው ይላሉ።
Most countries are trying to increase the number of university graduates because it is important for economic development.
አብዛኛዎቹ ሀገሮች የተመራቂ ተማሪዎችን ብዛት ከፍ ማድረግ ይፈልጋሉ፣ ምክንያቱም ለኢኮኖሚ እድገት ወሳኝ አድርገው ያዩታልና። ሆኖም ያለው ሀብት ውሱን በመሆኑ በትምህርቱ ጥራት ላይ ተጽዕኖ ይኖረዋል። በሌላ በኩል ደግሞ የተማሩ ሰዎች መበራከት ግድ ስለሚል ብዙ ተመራቂዎች እንዲኖሩ ይፈልጋል። ትምርቱ ጥራት እንዲኖረው ያስፈልጋል። ስለሆነም የሁለቱንም ሚዛን ለመጠበቅ እየታገልን ነው።
በደቡባዊ አፍሪካ ባሉት ትልልቅ ዩኒቨርሲቲዎችም ሳይቀር ሁሌም የገንዘብ ችግር አለ። የጆሃንስበርግ ዩኒቨርሲቲ በቅርቡ የአፍሪካን ከፍተኛ ትምህርት ጥራትን ስለማሻሻል ጉዳይ ጉባኤ አካሂዷል። በጆሃንስበርግ ዩኒቨርሲቲ በአስተዳደር ስራ የሚያገለግሉት ፒንኪ መከጉዌ የአሜሪካ ዩኒቨርሲቲዎችም እንደ አፍሪካ ዩኒቨርሲቲዎች የገንዘብ ችግር አለባቸው። ይሁንና የአፍሪካ ዩኒቨርሲቲዎች እንደ አሜሪካ ዩኒቨርሲቲዎች ተማሪዎች ለትምህርት በሚከፍሉት ገንዘብ ሊተማመኑ አይችሉም ብለዋል። ከመንግስታት የሚገኘው ገንዘብ እያሽቆለቆለ እንደሆነና ይህም ለከፍተኛ ትምህርት እድገት መሰረታዊ ችግር መሆኑን ምክጉዌ ጠቁመዋል። ጦርነት፣ ረሃብ፣ ድህነትና ፖለቲካዊ አለመረጋጋት በሚፈራረቁባት አህጉር ለከፍተኛ ትምህርት የመታገሉ ጉዳይ ቀላል እንደማይሆን የገለጹት ምክጉዌ፣ ይሁንና ለብዙ የአፍሪካ ሀገሮች መፍትሄ የሚሆነው የዩኒቨርሲቲ ትምህርት ጥራት ሲጠበቅ ነው ብለዋል።
You cannot have development without creating knowledge and transferring knowledge. If you look at most countries that are
እውቀትና የእውቀት ማሸጋገር ሂደት ሳይኖር የሀገር እድገት ሊኖር አይችልም። አብዛኞቹን የበለጸጉትን ሀገሮች ስንመለከት በዩኒቨርሲቲዎቻቸውና በሚያስመርቋቸው ተማሪዎች ጥራት የታወቁ ናቸው። የሚመረቁት ተማሪዎች ብዛትም እንደዚሁ።
ሴኔጋል የሚገኘው የምዕራብ አፍሪካ የጥናትና ምርምር ማዕከል ስራ አስኪያጅ ዑስማን ሰኒ በበኩላቸው የዩኒቨርሲቲ ተማሪዎችን በብዛት ካስመረቁ በኋላ የሥራ ዕድል የማይከፈትላቸው ከሆነ ችግሩ ሊባባስ እንደሚችል ሳይጠቅሱ አላለፉም።
What are you going to do with them if they just get out of university and they are out of a job? Because this is
a ከዩኒቨርሲቲዎች የተመረቁት ተማሪዎች ሥራ አጥተው ቢቀመጡ ምንድነው የሚደረገው? ይህ ትልቅ ችግር ነው። በብዙ ሺህ የሚቆጠሩ ከዩኒቨርሲቲዎች የተመረቁና የድረ ምረቃ ተማሪዎች በብዛት በሚኖሩበት ወቅት የሚገባቸውን አይነት ሥራ አጥተው በማይሆን ሥራ ላይ ለመሰማራት ሲገደዱ ችግር ያስከትላል።
እነዚህ ችግሮች ሁሉ በአጭር ጊዜ ሊስተካከሉ አይችሉም። ይሁንና በአፍሪካ አስቸኳይ መፍትሄ ከሚያስፈልጋቸው ነገሮች የተለዩ እንዳልሆኑ አፍሪካውያኑ ምሁራን አስገንዝበዋል።
ወደ ተከታዩ የመጽሔት ርዕስ እናልፋለን። የዩናይትድ ስቴትስ ጦር ሰራዊት የመጀመሪያውን ሰው አልባ የጦር አይሮፕላን ተልእኮ ከቱርክ ማስነሳቱን የዩናይትድ ስቴትስ የመከላከያ ሚኒስቴር ፔንታገን አስታውቋል። በፔንታገን የአሜሪካ ድምፅ ዘጋቢ ካርላ ባብ ስለ ወታደራዊው ተልእኮና በአየር ውጊያ የበላይነት ያለው የአሜሪካ ጦር ሶሪያ የሚገኙ ሸሪኮቹን እስላማዊ መንግስት ነኝ ከሚለው የሁከት ቡድን ብቻ ሳይሆን ከሌሎች ኃይሎችም ሊደርስባቸው የሚችለውን ጥቃት ምን ያህል እንደሚከላከል ይዘረዝራል። ሶሎሞን ክፍሌ ያቀርበዋል።
የፔንታገን ማለትም የዩናይትድ ስቴትስ መከላከያ ሚኒስቴር ቃል አቀባይ ሻምበል ጄፍ ዴቪስ እንዳስረዱት ድሮኖቹ ከቱርክ ኢንሰርሊክ የአየር ኃይል ጣቢያ ተነስተው መብረር የጀመሩት ባለፈው ሳምንት ማብቂያ ላይ ነው።
At this point no actual strikes have been conducted but they have begun flying.
እስካሁን ባለው ጊዜ ምንም አይነት ጥቃት አላካሄዱም። ነገር ግን ሰው አልባ የጦር አውሮፕላኖቹ መብረር የጀመሩት ከተሟላ ትጥቅ ጋር ነው።
የፔንታገኑ ቃል አቀባይ ሻምበል ጄፍ ዴቪስ አክለውም ዩናይትድ ስቴትስ በተጨማሪ ከዚሁ ከኢንሰርሊክ አየር ኃይል ጣቢያ በአብራሪዎች የሚንቀሳቀሱ የጦር አውሮፕላኖችንም ተልእኮ ለመጀመር እቅድ አላት ብለዋል። እንደ ቃል አቀባዩ ከሆነ አዲሱ የዩናይትድ ስቴትስ የበረራ ተልእኮ ከቱርክ የጀመረው ዩናይትድ ስቴትስ ራሱን እስላማዊ መንግሥት ከሚለው ቡድን ጋር ባልተገናኙ ኃይሎችም ላይ ለመጀመሪያ ጊዜ የማጥቃት ዘመቻ ከከፈተች በኋላ ነው። ታዲያ እነዚህ በእስላማዊ መንግሥቱ ውስጥ የሌሉ የጠላት ኃይሎች እነማን ናቸው? የፔንታገኑ ቃል አቀባይ ሲመልሱ እነዚህ የጠላት ኃይሎች ከአልቃይዳ ጋር ግንኙነት ያላቸው የኑስራ ግንባር በመባል የሚታወቀው ቡድን አባላት ሊሆኑ ይችላሉ ብለዋል።
By process of elimination looks an awful lot like Nusra but we haven't confirmed it.
ማንነታቸውን ለማጣራት በተካሄደው ሂደት በአብዛኛው የኑስራ ግንባር አባላት ይመስላሉ። እስካሁን ግን ሙሉ በሙሉ አላረጋገጥንም።
ዩናይትድ ስቴትስ የአየር ዘመቻውን የጀመረችው ባለፈው ሳምንት አርብ መሆኑን የተናገሩት የፔንታገኑ ቃል አቀባይ ጄፍ ዴቪስ ኢላማ ያደረጉትም የእስላማዊ መንግሥቱን ነውጠኛ ቡድን እንዲዋጉ በኅብረቱ ኃይሎች የሰለጠኑ ሽምቅ ተዋጊዎችን ያጠቁ የነበሩትን ኃይሎች ነው ብለዋል። ዩናይትድ ስቴትስ እነዚህን የሰለጠኑ የሶሪያ ሽምቅ ተዋጊዎች የእስላማዊ መንግሥቱን ቡድን ለማንበርከክ እየሠሩ ባሉበት በአሁኑ ወቅት በሀገራቸው ውስጥ በስፋት ከተጋረጠባቸው ስጋት እንጠብቃቸዋለን ብላለች። ፔንታገን በበኩሉ አርብ ዕለት ሶሪያ ውስጥ ጥቃት ያደረሰባቸው ሰዎች ከሶሪያ መንግሥት ጋር ግንኙነት ያላቸው ናቸው ብሎ እንደማያምን አስታውቋል። ጦርነት የያዝነው ከሶሪያው ፕሬዚደንት ባሻር አልአሳድ ጋር አይደለም ሲልም ትላንት ፔንታገን በድጋሚ አስገንዝቧል። ሆኖም የዋይት ሃውስ ቤተ መንግሥት በትላንት መግለጫው የሶሪያ መንግሥት ጣልቃ እንዳይገባ አስጠንቅቋል። የቤተ መንግሥቱ ቃል አቀባይ ጆን ኤርነስት ስለዚሁ ሲናገሩ አሳድ እስካሁን ባለው ጊዜ ዩናይትድ ስቴትስ ያቀረበችላቸውን ጥያቄዎች ተቀብለው ቆይተዋል። ያ ማለት ግን እስላማዊ መንግሥቱን ከመዋጋት አንጻር በሽርክና እንዲታዩ ያደርጋቸዋል ማለት አይደለም ብለዋል።
ከምሽቱ 3 ሰዓት ተኩል ነው አሁን አዲስ አበባ ላይ። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። ፕሮግራሞቻችንን በናይል ሳትም ታገኛላችሁ። በ1431 ኪሎ ሄርትስ መካከለኛ ሞገድ ደግሞ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል ከሰኞ እስከ አርብ ፕሮግራም አለን። amharic.voanews.com ላይ በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ላይክ አስ፣ ተነጋገሩ። በእጅ ስልካችሁ voa.horn.mobi ላይም ታገኙናላችሁ።
በስቱዲዮ ፕሮግራሙን እየመራልን ያለው ቴሌ ላይም ቤክ ነው። የምናስተናግዳችሁ ደግሞ አዲሱ አበበና
እኔም ሰሎሞን አባተንን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ።
ምርጫን በተመለከተ ከስኮትላንድ ጋር ለማወዳደር ፈልገዋል። ስኮትላንድ በምን አይነት ሁኔታ እንደተካሄደ፣ ምን ቅድመ ሁኔታዎች እንደነበሩ ማወቅ ይቻላል። እንግዲህ ኢትዮጵያ ደግሞ ምን ነበረ የሚለውን ማየት እንችላለን። ዞሮ ዞሮ አሻሮ ይዞ ከቆሎ ተጠጋ ነው የሚመስለኝ። ሌላው ታላቁ መሪያችን ብለዋል። እንግዲህ ታላቁ መሪያቸው ለኢህአዴግ ሊሆን ይችላል። ካጠገባቸው የወጡ እነ ገብሩ አስራት፣ ሌሎችም ብዙ መጽሐፍት ተጽፈዋል። እሱን ማየት ይቻላል የህዝብ መሪ እንዳልነበሩ። ታሳሪዎችን በተመለከተ አንዳርጋቸው ጽጌ ተናግረዋል። ለአንዳርጋቸው ጽጌ የተደረገው ለሌሎቹም ቢደረግ መልካም ነው። ህገ መንግስቱ የሚፈቅደው በቤተሰባቸው፣ በጠበቃቸው፣ በሌሎቹም መጠየቅ አለባቸው ነው። እንግዲህ ርዕዮት አለሙ ምስክራችን ሆና ቀርባለች በቪኦኤ በእህቷ በስንት ጭቅጭቅ እንደተጎበኘች እና ጠበቃዎቿ ማግኘት እንዳልቻለች። ደርግን ምረናል ብለዋል። ደርግ እንግዲህ ምህረት ማድረጋቸው ጥሩ ነው። እንግዲህ በዛ ልክ ምርጫ 97 እና እስካሁን የተገደሉ ሰዎች በኢህአዴግ ማንም ለፍርድ አልቀረበም። እንግዲህ አጣሪ ኮሚሽኑ የሰጡት ምስክሮችን አይተናል። አመሰግናለሁ። ትዝታ እንደግሜ ለማመስገን እወዳለሁ።
ጤና ይስጥልኝ ቪዎች፣ እንደምን አላችሁ? ሰሞኑን በውጭ ጉዳይ ሚኒስቴሩና በስልሳ ማዕከል የተደረገውን ውይይት አዳመቼ ነበር። ትዝታ፣ ኢንተርቪሽ የጋዜጠኛና አንድ የባለስልጣን ውይይት አይመስልም። ምክር የምትቀበይ ነው የሚመስለው። እሺ ልክ ነው የሚሉ ነገሮች ተደጋግሞ ስትያቸው እሰማለሁ። ሁለት የሚጠየቅ ጥያቄ ደግሞ ምንም አልጠየቅሽም። የታሰሩ እስረኞች እንደነበሩና ሴቶቹ እንደ ርቃናቸው እንደተገረፉ፣ መከራ እንደደረሰባቸው ስንት ነገር መጠየቅ ሲገባ ምንም ነገር አልጠየቅሽም። ፕላስ ደግሞ ሰውየው ብዙ ዝም ብሎ በማውራት ያንችን ጊዜ ሁሉ እንዳቃጠሉ አውቃለሁ። ማለት እንዳቃጠሉ በግልጽ ይታይ ነበር። እና ጥያቄው ግን እዛ ከአንቺ የምንጠብቀው ከአንቺ የለመድ ነው የጋዜጠኝነት ሙያ እዚህ ላይ አላየንም። እና ትንሽ ምክር የምትቀበይ ነበር የሚመስለው። የሚያሳዝን ነው።
ስለ አስተያየቶቻችሁ እናመሰግናለን። ክቡራትና ክቡራን አድማጮች፣ ትዝታ ዶክተር ቴድሮስ አድሃኖምን ድንገት አግኝታ ነበር ያነጋገረቻቸው። ባለፈው ቅዳሜና ቀደም ሲልም በተካሄደው በተላለፈው ዝግጅት ወደፊት ዶክተር ቴድሮስን ዝርዝር ባሉና ባነሳችኋቸው ጥያቄዎችም ላይ ይዘን ለመመለስ ጥረት እናደርጋለን። የተከበራችሁ አድማጮች በድጋሚ እናመሰግናለን ለአስተያየቶቻችሁ። የስልክ መስመራችን 2022059942 የውስጥ መስመር 14 መሆኑና አስታውስ። በኢሜይል ለምትጠቀሙ ደግሞ አድራሻችን horn@voanews.com ነው። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የማክሰኞ ምሽት ዝግጅት ነው የምታደምጡት። አሁን የግብርና ዘገባ አለን።
በኢትዮጵያ በራያ ቆቦ ሰፋፊ ሜዳ ላይ በርካታ ባለሀብቶች መዋለ ንዋያቸውን አፍሰው ዘመናዊ እርሻ እያካሄዱ ነው። ከእነዚህ አንዱ ኪወ ኃላፊነቱ የተወሰነ የግል ኩባንያ ይገኝበታል። ኩባንያውን የሚመሩት አቶ ኪሮስ ዳኛው ይባላሉ። ወደ አካባቢው የተጓዘው ዘጋቢያችን ግርማይ ገብሩ ያጠናቀረው ዝግጅት ዝርዝሩን ይዟል።
እንግዲህ አድማጮቻችን፣ በአማራ ክልል የቆቦ ዘመናዊ እርሻ በሚያካሂድ አንድ ድርጅት ኪዌ ኃላፊነቱ የተወሰነ የግል ማህበር በራያ ቆቦ እያካሄደ ያለውን ዘመናዊ እርሻ ነው እየተመለከትኩኝ ያለሁት። የድርጅቱ ባለቤት አቶ ኪሮስ ዳኛውን ላነጋግር። አቶ ኪሮስ፣ በቅድሚያ በጣም ነው የማመሰግኖት። ዘመናዊው እርሻ ምን ያህል ስፋት አለው? እንዴት ነው እየተካሄደ ያለው? ስለዚህ እስኪ ንገሩኝ።
ዘመናዊ እርሻው 250 ሄክታር ነው። የወሰድነው ከባህር ኢንቨስትመንት ቢሮ ከክልሉ ነው። ክልሉ የጠየቅነው መሬት ሰጥቶናል። መንገድ ችግር ነበር፣ ራሳችን መኩረል ነበር። በራሱ ሰርቶልናል። የፈለግነው ወረቀት ራሱ ይልክልናል ቤቱ በሱም ተሸላሚ ነን፣ በፌደራልም ተሸላሚ ነን። ግን ሽልማቱ በቂ አይደለም። የማይሰራ ከሆነ ለምን ተቆረጠ? ይሁን እዛ ለምን ተመነጠረ?
ደኑ ተመንጥሮ ነው ለእርሻ የተዘጋጀው።
ተመንጥሮ ባዶ ሆኖ ደህይተዋል መሬቱ። ይሄ ሁሉ የተመነጠረው ይለማል ብለን ያመነጠር ነው። ሁሉ ተገኝቶ ባህር ዛፍ ጠፋ ተብሎ ሁለት ወር ሙሉ መጠበቅ አልነበረኝ።
የድርጅቱን ስራ እስኪ ያስተዋውቁኝ። አሁን ከፊት ለፊታችን የምናየው በጣም ትልቅ ኩሬ አለ። መጠኑ ምን ያህል ይሆናል እስኪ ንገሩ?
ኩሬው መጠኑ 40,000 ሜትር ኩብ ይዛል።
ውሃ ይዛል?
ውሃ ይዛል። ዘመናዊ ነርሰሪ
የችግኝ ጣቢያም አለው።
ችግኝ ጣቢያ አለው።
ለዚሁ 250 ሄክታር ዘመናዊ እርሻ የችግኝ ጣቢያው ነው ችግኝም የሚያቀርበው ማለት ነው።
ችግኙ ለካባቢው ጭምር ለካባቢው
ምን ያህል ችግኝ ያቀርባል?
10,000 ካሬ ነው። 10,000 ካሬ እስከ 100,000 በገንዘብ እንኳን መስተሪያው ቢገመት ወደ 3-4 ሚሊዮን አካባቢ ነው።
አሁን ይሄ ኩሬው እንደምንመለከተው የተጠቀሙበት ፕላስቲክ በጣም ወፍራም ነው። ከየት ነው የተገኘው?
ፕላስቲኩ የተገዛው ውፍረቱ 1.5 ነው። የተገዛው ከነታፊ እስራኤል ነው።
ነታፊ አዎ፣ ነታፊ በዓለማችን እንግዲህ ዘመናዊ መስኖን በማልማት ወይም ደግሞ በመምራት የሚታወቅ ድርጅት ነው።
ነታፊ በዓለም ያለው የድሪፕ ኢሪጌሽን መስራችና ፈልሳፊ ነው።
እያየዋቸው ነው። እስራኤላውያን ናቸው ይህንን ትልቅ ኩሬ እየተከታተሉ ፕላስቲኩን እዚህ እየሰሩ ያሉት።
መጀመሪያ መጥተው ጉድጓዱ ሲቆፈር ቆመው አስቆፍረዋል አንድ ወር። አሁን ደግሞ ሁለት መጥተዋል። አንድ ደግሞ ከእስራኤል ሊማር መጥተዋል። እንዴት እንደሚበየድ እንዴት እንደሚሰራ ሊያዩ።
አቶ ኪሮስ ዳኛው፣ አሁን በዚህ ዘመናዊ እርሻ ምንድን ነው ምን አይነት ቋሚ ተክሎች ናቸው የሚለሙት?
መጀመሪያ ማንጎና ሙዝ ሎሚ ነው። ለዚህ የሚቀጥለው ደግሞ አቮካዶ እንጨምራለን። ይሄ 216 ነው። ይሄ
ሞሪንጋ ወይም ሽፈራውም እየተመለከትኩት ነው።
ሽፈራ በደንብ ብዙ ሀገርም ይጠይቁናል። ዋናው ግን እኛ ብቻ አይደለም፣ እኛ ናይቶ ዙሪያችን ያለ ገበሬ እንዲያለማ ዋና ጥቅማችን።
ከዛ ይህንን የዘመናዊ እርሻ የምርት ውጤት ወደ ሀገር ውስጥ ገበያ ለማቅረብ ነው ወይስ እንዴት ነው የሚሆነው?
ገበያው ዋናው ይሄ ባቡር እየገባ ነው።
የባቡር መስመር አሁን በዚህ ነው እያለፈ ያለ።
ባቡሩ ሲጀምር ጠቅላላ የምንልከው በየቀኑ 10 ኮንቴነር መላክ ነው።
ከሱ በላይ ሀገር ነው የሚላከው።
ውጭ ሀገር፣ ወደ ውጭ ሀገር ማንጎ ሙዝ ብቻ በየቀኑ 10 ቶን መላክ እንችላለን። ምናልባት የተወሰነ ወራት ሊቋረጥ ይችላል።
አዎ፣ አቶ ኪሮስ በዚሁ የዘመናዊ እርሻ እርሶ በሚመሩት የዘመናዊ እርሻ ለምን ያህል ሰዎች የስራ እድል ይፈጥርላቸዋል?
ቢያንስ ከ300 በላይ ስራ እድል ይፈጥራል።
አሁን ምንድነው የቀረው? ሁሉም ነገር ደኑ ተመንጥሮ ለእርሻ ተዘጋጅቷል። ካሁን በፊትም 34 ሄክታር መሬት ለምቷል። ኩሬው ተዘጋጅቷል። አሁን ምንድነው የቀረው?
ዋናው መብራት ነው። ያለ መብራት ምንም ማድረግ አይቻልም።
መብራት አልገባም። ወደዚህ
መብራት አልገባም። የራሳችን ያገባ ነው። መብራትም አይመጣም። አንድ ቀን ይጠፋል፣ አንድ ቀን ይመጣል፣ ግማሽ ቀን ይመጣል። ምንም ማድረግ አይቻልም። መብራቱ ካልመጣ ባዶ መሬት ለመጠበቅ
ከፍላችኋል?
ከፍለናል። 1,500,000 ተከፍለዋል። ገንዘቡ ከተከፈለ ባህር ዛፍ ጠፋ ሲል ሞራል ወድቋል። እንዴት በኢትዮጵያ መብራት ኃይል ያህል ትልቅ ድርጅት ነገ የሚባል ቀን ማልወዳት ነው። ነገ ሲል ሞራል ይወድቃል።
ከነገ ዛሬ እየተባለ እንግዲህ ማን ነው የሚመለከተው? ለመሆኑ የመብራት ኃይል የዚሁ አካባቢ እርሶስ በተደጋጋሚ ይህን ጥያቄ አቅርበዋል?
ተደጋጋሚ አቅርብ ያለው ክልሉ ሞክረዋል፣ አልቻለም። ያልሰማ ሰው የለም።
እንደምንመለከተው ይሄ ኩሬ ውሃው ከዝናብ ነው የሚያጠራቅመው ወይስ እዚህ አካባቢ ሌላ የተቆፈሩ የውሃ ጉድጓዶች አሉ?
ሶስት ጉድጓድ አለን። በሴከንድ 80 ሚሊሜትር ይዛ ሁለቱ 50 ሚሊሜትር ይሰጣሉ። ከዚህ ደግሞ በአራት ፓምፕ ወደ እርሻው ይሰራጫል። አሁን የሚሰሩት ከእስራኤል የመጡ ሰዎች ናቸው። መጀመሪያ እርሻን እናሸንፍ። እነ ሞሮኮ እነ ናይጄሪያ ስንት ቶን በቀን ይልካሉ። አሁን ለጊዜው የምንፈልገው መብራት ነው።
አሁን መብራት ነው ዋናው ችግር ሆኖ ያለው መብራት ነው።
መብራት ካልመጣ ባዶ መሬት ዘበኛ ቀጥረን የተዘረጋውን ድሪፕ ኢሪጌሽን መጠበቅ ነው።
1.5 ሚሊዮን ብር ተከፍሎበታል። እስካሁን ድረስ ግን መብራት ስላልገባ እርሻው ለማካሄድ እንቅፋት እንደሆነባቸው ነው አቶ ኪሮስ ዳኘው የሚናገሩት። ይህ ደግሞ የሚመለከታቸው በተለይ ደግሞ የኢትዮጵያ መብራት ኃይል ባለስልጣናት እየተከታተሉት መሆኑን እንገነዘባለንና ለዚህ ደግሞ አዎንታዊ ምላሽ እንደሚሰጡ እንተማመናለን። አቶ ኪሮስ ዳኘውን በጣም አመሰግናለሁ።
አመሰግናለሁ። ይርስልኝ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ የአማርኛ ስርጭት ነው። ተከታዩ ዝግጅት በወጣት አፍሪካውያን መሪዎች የማንዴላ የዋሽንግተን ፌሎሺፕ ስብሰባ ላይ ያተኩራል።
የአፍሪካ ወጣቶችን የመሪነት አቅም ለማጎልበት በሚል ሐሳብ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ያስጀመሩት የአፍሪካ ወጣት መሪዎች ማንዴላ ዋሽንግተን ፌሎሺፕ መርሃ ግብር የስድስት ሳምንታት ሥልጠናና የልምድ ልውውጥ ማብቃቱን ተከትሎ በዋሽንግተን ዲሲ የሦስት ቀናት ጉባኤ ከትናንት ጀምሮ በመካሄድ ላይ ይገኛል። ስብሰባውን የከፈቱት ፕሬዚደንት ባራክ ኦባማ ሲሆኑ ከተሳታፊዎቹ 500 ወጣቶች ጋር ተወያይተዋል። ከዚህ ውይይት በኋላም ወጣቶቹ በተለያዩ ጉዳዮች ላይ በቡድን ተከፋፍለው ሲወያዩ ቆይተዋል። አሁንም እዚያ ውይይት ላይ ነው የሚገኙት። ከኢትዮጵያ ተመርጠው በፕሮግራሙ ላይ ከተሳተፉት 12 ወጣቶች አንዱን ዳኛቸው ቦጋለን ጽዮን ግርማ አነጋግራለች።
ዳኛቸው ቦጋለ ይባላል። ከአዲስ አበባ ዩኒቨርሲቲ በሕግ የመጀመሪያ ዲግሪውን አግኝቷል። በአካል ጉዳተኝነት ልማት ዙሪያም በደቡብ አፍሪካ ተምሯል። በአዲስ አበባ ሲሰራ የነበረው ስራ ሙሉ በሙሉ ከአካል ጉዳተኝነት ጋር የተያያዘ ነው። እርሱም አካል ጉዳተኛ ነው። የአምስት ወር ሕፃን እያለ በፖሊዮ ምክንያት ነበር አካል ጉዳተኛ የሆነው። በአሁኑ ሰዓትም ለአካል ጉዳተኞች መብት ለሚሟገት ድርጅት የአፍሪካ ፕሮግራም አቀናጅ ሆኖ ይሰራል። የአካል ጉዳተኛ ባለሙያዎችን ለማሰባሰብ የሚጥር ፕሮግራምም ይመራል። ለአፍሪካ ወጣት መሪዎች ማንዴላ ዋሽንግተን ፌሎሺፕ ከኢትዮጵያ ከተመረጡ 12 ወጣቶች መካከል አንዱ ነው። ከዚህ ስልጠናም በኋላ ለተጨማሪ ቆይታ ከአፍሪካ ከተመረጡ 100 ወጣቶች መካከልም አንዱ ነው። እዚህ አሜሪካ ዋሽንግተን ዲሲ የመጡበትን ዓላማ በማብራራት ለጥያቄ መልስ በመስጠት ይጀምራል።
የመጣንበት ዓላማ ፕሬዚዳንት ኦባማ ይህንን ፕሮግራም ለአፍሪካውያን ወጣቶች ነገ ለአፍሪካ ጥሩ አስተዋጽኦ ሊያበረክቱ ይችላሉ በተለያዩ ፊልዶች ብሎ ያሰቧቸውን ወጣቶች የሚያሰባስቡበት ፕሮግራም ነው። ስለዚህ 500 አፍሪካውያን ወጣቶች ከተለያዩ አፍሪካ ሀገሮች መጥተናል። በተለይ ከሰሃራ በታች ያሉ አፍሪካ ሀገሮች እና በተለያዩ ዩኒቨርሲቲዎች ተመድበን ላለፉት 6 ሳምንታት የተለያዩ ኮርሶችን ስንከታተል ነበር፣ ልምድ ስንለዋወጥ ነበር። ከአሜሪካውያን ዩኒቨርሲቲዎች ጋር ያለንን ልምድ፣ እነሱም ያላቸውን ልምድ ሲያካፍሉ ነበር። የስድስት ሳምንታት ቆይታ አድርጌያለሁ። ተመድቤ የነበረው ዩኒቨርሲቲ ኦፍ ቨርጂኒያ እና ኮሌጅ ኦፍ ዊሊያም ኤን ሜሪ የሚባል የአሜሪካ ሁለተኛው በእድሜ ትልቁ ዩኒቨርሲቲ ነው፣ ከሃርቫርድ ቀጥሎ ማለት ነው። ስለዚህ የዚህ አይነት ልምድ ማግኘቱ፣ ከእነሱ ጋር ልምድ መለዋወጡ እጅግ በጣም ትልቅ ልምድ ነበር።
እነዚህ ወጣቶች ለዚህ ፌሎሺፕ ሲወዳደሩ በነበረው ሂደት እንደ አንድ መሪ ወደፊት ማድረግ የሚፈልጉትንና ዓላማቸውን ግልጽና ሊታይ በሚችል ተጨባጭ ነገር ማሳመን ይጠበቅባቸው ነበር። እሱን በሚገባ አሳምነዋል ተብሎ ስለታመነ ነው ለዚህ ፕሮግራም ተመርጠው እዚህ የተገኙት። ዳኛቸውን ያኔ በውድድር ወቅት ዓላማህ ምን ነበር? ምንድን ነበር ያሰብከው? ስልጠየቁት
ሌላ ምንም ዓላማ የለኝም በዚህ ምድር ላይ የተጠራውበት ዓላማ ብዬ ማስበው ነኝ። እኔ ያገኘሁትን ድል ያላገኙ ብዙ አካል ጉዳተኞች አሉ። እኔ እዚህ ደረጃ እንድደርስ በጣም ብዙ ፈተናዎች ማለፍ ነበረብኝ። ትምህርት ቤት መመዝገብ በጣም አስቸጋሪ ነበረ። ሕፃን እያለሁ ልጅ እያለሁ አባቴ ወደ ትምህርት ቤት ሲወስደኝ ከብዙ ጥረት በኋላ የተለያዩ ትምህርት ቤቶችን አፈላልገው በመጨረሻ አንድ ትምህርት ቤት የተሻለ የሚባል ትምህርት ቤት አዲስ አበባ ተገኝቶ እዛ ሲወስደኝ ከዳይሬክተሩ ያገኘው ምላሽ ከአንድ ከሁለት ከሶስት አመት በኋላ አምጡት፣ አሁን ልንቀበለው አንችልም። ምክንያቱም አካል ጉዳተኛ ነው፣ በፖሊዮ ምክንያት ፍራጃይል ነው። ስለዚህ ያንን ሪስክ መውሰድ አንችልም። ከአንድ ከሁለት ሶስት አመት በኋላ ለእነሱ ቁጥር ነው፣ ሁለት አመት ሶስት አመት። ስለዚህ በዛ መንገድ አምጡት ሲለው ዳይሬክተሩ ለአባቴ፣ አባቴ በጣም ስሜታዊ ሆነ እና ስሜታዊነቱን ካዩ በኋላ የራሳችሁን ሞግዚት የምትቀጥሩ ከሆነ በራሳችሁ ወጪ ኃላፊነቱን የምትወስዱ ከሆነ ልንቀበለው እንችላለን ብለው ትምህርት እንኳን ለመመዝገብ በጣም ከፍተኛ ችግር ነበረ ትምህርቴን ለመጀመር። ያ ሁኔታ በዛ መንገድ ባይጋፈጠው ኖሮ አባቴ ወይም ቤተሰቦቼ ባይጋፈጡት ኖሮ ዛሬ የደረስኩበት ደረጃ አልደርስም ነበር። እንደነዚህ አይነት መሰናክሎች መኖር የለባቸውም። አሁን የኔ ዓላማ በትምህርት በስራ ስምሪት በተለያዩ የህግና የፖሊሲ ዘርፎች አካል ጉዳተኞችን የሚመለከቱ አካቶ ልማትን ወይም በእንግሊዝኛ ኢንክሉሲቭ ዲቨሎፕመንትን ያማከሉ ስራዎች መሰራት አለባቸው በሀገራችን። ያንን የምናደርገው ለአካል ጉዳተኞች ብቻ ብለን አይደለም። የአካል ጉዳተኞች ጥያቄ የአካል ጉዳተኞች ጥያቄ ብቻ አይደለም። ማንንም ሰው ለአካል ጉዳተኝነት ተጋላጭ ነው። ማንንም ሰው በማንኛውም ሁኔታ አካል ጉዳተኛ ሊሆን ይችላል። ስለዚህ ይህ ጉዳይ ለኔ የግል ጉዳይ ነው፣ ግን ደግሞ የሁላችንም ጉዳይ መሆንም ያለበት ነው። ሰው ህብረተሰባችን ወይም መንግስታችን በዛ ሁኔታ ውስጥ ራሳችንን አስቀምጠን ያለ ማየት ችግር ስላለ ነው። ስለዚህ ያንን ደግሞ ማድረግ የምንችለው ያንን ክፍተት መሙላት የምንችለው እኛ አካል ጉዳተኞች በተለይ ደግሞ የትምህርት እድል ያገኘ ነው ነን። ስለዚህ ከዚህ ጋር የተያዘ ጽሁፍ ነው የጻፍኩት ማመልከቻውም ላይ የኔ አላማ በኢትዮጵያ ከዛም በአፍሪካ የተለያዩ የአፍሪካ ሀገሮች ሄጃለሁ። በአፍሪካ ደረጃ የተለያዩ አስተዋጽኦችን እያበረከትኩኝ ነው በአካል ጉዳተኞች ዙሪያ። ስለዚህ በሀገሬም በአህጉርም ደረጃ አካል ጉዳተኞችን ያካተተ ሁሉንም ያካተተ ለእኩልነት ቦታ የሚሰጥ ህብረተሰብ እንዲኖር የበኩሌን አስተዋጽኦ ማድረግ ነው።
ለዚህ ፕሮግራም ስትወዳደር ምን ጠብቀ ነበር? ምን አገኛለሁስ ብለህ ተወዳደርክ? አላማህን ለማሳካትስ የሚጠቅመኝ ነገር አለ ብለህ አምነህ ነበር የተወዳደርከው? አልኩት።
አሜሪካ ውስጥ ያለው ማህበረሰብ በተለይ በአካል ጉዳተኞች ዙሪያ በአካቶ ልማት ዙሪያ ምን እየሰራ እንደሆነ ማወቅ ፈልጌ መጥቻለሁ። እየተሰሩ ያሉ ነገሮች በተግባር ምን እንደሚመስሉ፣ ያሉት ህግጋት ምን እንደሚመስሉ፣ ያሉት ፖሊሲዎች ምን እንደሚመስሉ፣ የግድ ደግሞ አካል ጉዳተኞች ላይ ብቻ ያተኮረ ሳይሆን ከዛም ወጣ ብሎ በህገ መንግስት ዙሪያ በሰብአዊ መብት ዙሪያ የተለያዩ ልምዶችን ለማግኘት አስቤ ነው የመጣሁት። ያንን በሚገባ አግኝቻለሁ ብዬ አስባለሁ። ከዛ በተጨማሪ ደግሞ ብዙ አፍሪካውያን አሉ አብረው ነው የመጡ። ከአፍሪካውያን ጋር የመገናኘት እንደዚህ አይነት እድል የፈጠረ ምንም አይነት ፕሮግራም አላውቅም እኔ እስካሁን ድረስ። ስለዚህ ከብዙ አፍሪካውያን ጋር የመገናኘትና የምንሰራውን ስራ የመነጋገር እነሱ ሀገር እየተሰራ ያለው ምን እንደሆነ፣ እኛ ምን እየሰራን እንዳለን፣ ምን ክፍተቶች እንዳሉ ለማወቅ በጣም ትልቅ እድል ነው የፈጠረልን። 6 ሳምንታት አንድ ላይ ሆኖ ይህን ልምድ መለዋወጥ ቀላል አይደለም። ስለዚህ አፍሪካን በአንድ ክፍል ውስጥ እንደ ማግኘት ነው የሚቆጠረው።
የፕሬዝዳንት ባራክ ኦባማ ንግግርና ውይይት ተስፋ ሰጪ ነበር። ፕሮግራሙስ ለውጥ ያመጣል ብለህ ታስባለህ? በቀጣይ እንዲያብራራልኝ የጠየኩት ነበር።
ሁሌም የፕሬዝዳንት ባራክ ኦባማ ንግግር ተስፋ ሰጪ ነው። ሁልጊዜም በተስፋ የታጨቀ ነው። ከዛ ውስጥ የተወሰነው ይተገበራል፣ የተወሰነው ላይ ተገበር ይችላል። ዛሬ ከተናገሩት ውስጥ በጣም ውስጤ ከቀረው ውስጥ አንዱ ልክ አሁን ለእኛ ለአፍሪካውያን ወጣቶች በአሜሪካ መጥተን ልምድ እንድንለዋወጥ እንደተደረገ ሁሉ አሜሪካውያን ወጣቶችም ወደ አፍሪካ ተጉዘው ተመሳሳይ አይነት ልምድ እንዲያገኙ የሚያደርግ ፕሮግራም ከሚቀጥለው ዓመት ጀምሮ ይፋ ይደረጋል ብለውናል። ይሄ በጣም ትልቅ ነገር ነው። አፍሪካ መቀበል ብቻ ሳይሆን መስጠትም እንደምትችል የሚያሳይ ነው ማለት ነው። ስለዚህ አንዱ ይሄ ነው። ከዛ በተረፈ በጣም የነካኝ ውስጤን የነካኝ ከኔ ጋር ላለፉት 6 ሳምንታት አብራ ተመድባ ስትማር ስልጠና ስትወስድ የነበረች ናይጄሪያዊት አካል ጉዳተኛ ግሬስ ጄሪ የምትባል ነበረች። እሷ በሙዚቃ የአካል ጉዳተኞችን መብት ለማስከበር ድምጻችንን ከፍ ለማድረግ የምትሰራ ነበር በአፍሪካ ደረጃ በሀገሯን በናይጄሪያ። እሷ ናት መድረክ ላይ ወጥታ ፕሬዚዳንት ባራክ ኦባማን የተቀበለችው ዛሬ። ያ በጣም በጣም ትልቅ ትርጉም አለው ለኛ ለአካል ጉዳተኞች። ብዙ ስንሰራ ስንደክም ለነበረው ከዚህ በኋላም ብዙ መስራት ለሚጠበቅብን በጣም ትልቅ ነገር ነው። አንድ አካል ጉዳተኛ ይህንን የሚያህል ትልቅ ፕሮግራም መድረክ ላይ ወጣ ፕሬዝዳንቱን ስትጋብዝ ፕሮግራሟንም ስታቀርብ ንግግሯንም ስታቀርብ ይሄ በጣም በጣም ትልቅ ትርጉም የሚሰጠው ነው እና ከልጅቷ ጋር በጣም የቀረበ ግንኙነት አለን። ቅድም እንዳልኩት ነው ከአፍሪካውያን ወጣቶች ጋር ልምድ ስንለዋወጥ ነበር ብያለሁ አይደለም። አሁን ከግሬስ ጋር በጣም ጥብቅ ግንኙነት አዳብረናል ባለፉት 6 ሳምንታት። ስለዚህ ከዚህ በኋላ አብረን የምንሰራቸው ነገሮች ይኖራሉ ማለት ነው። ወደድንም ጠላንም የግድ መስራት አለብን። ምክንያቱም የእኛ ጉዳይ አይደለም፣ የእኔና የግሬስ ጉዳይ አይደለም። ይህ ጉዳይ የ15% ከጠቅላላው የአፍሪካ ህዝብ 15% አካል ጉዳተኛ ነው። ይህ ትልቅ ቁጥር ነው። ስለዚህ የነሱ ጉዳይ ነው፣ የእኛ ጉዳይ ብቻ አለ። እዚህ ያለውን የአካል ጉዳተኞች ሁኔታና አገር ቤት ያለውን ማነጻጸር አግባብ አይመስለኝም፣ ልክ አይሆንም። ምክንያቱም በአንድ ሚዛን ላይ የሚቀመጡ አይደሉም በፍጹም። እኔ አገር ቤት ያለውን በአካል ጉዳተኞች ዙሪያ እየተሰራውን ያለው ስራ በተለይ ደግሞ በህግጋትና በፖሊሲዎች ዙሪያ ከጎረቤት ሀገሮች ጋር እንኳን ሳነጻጽረው እነ ዩጋንዳ እየሰሩት ካለ ስራ ጋር፣ እነ ኬንያ እየሰሩት ያለው ስራ ጋር፣ ታንዛኒያ እየተሰራው ካለው ስራ ጋር ሳነጻጽረው በጣም ያንሳል እኛ ሀገር እየተሰራ ያለው ስራ። ስለዚህ እዚህ ካለው ከአሜሪካ ካለው ሁኔታ ጋር ማነጻጸሩ ብዙ እንትን አይልም። በጣም ብዙ ልዩነት አለን፣ ሰፊ ልዩነት አለን። ህግ አላቸው፣ ህግ ይከበራል፣ የህግ የበላይነት አለ። ስለዚህ በህግ የተቀመጠ የአካል ጉዳተኞች መብት አለ። እያንዳንዱ ተቋም ለአካል ጉዳተኞች አመቺ መሆን አለበት። እያንዳንዱ አገልግሎት ለአካል ጉዳተኞች አመቺ መሆን አለበት። አንድ አካል ጉዳተኛ ዊልቸር እየተጠቀመ ሄዶ ወይም ደግሞ አንድ ማየት የተሳነው ወይም አንድ መስማት የተሳነው አካል ጉዳተኛ አንድ ቦታ ሄዶ አገልግሎት ሳይገለገል የሚመለስበት አንዳች ምክንያት የለም። ካለ ደግሞ ያንን ተቋም ያስጠይቀዋል። የዚህ አይነት በህግ የበላይነት ላይ የተመሰረተ ከዛ ጋር ደግሞ ተያይዞ ህጉ የሚከበርበት ሁኔታ ነው ያለው። እዚህ እኛ ሀገር ሲጀመር በህግ ደረጃ ራሱ ብዙ ነገር ይቀረናል።
እንደ አንድ የአካል ጉዳተኝነት መብት ተከራካሪ፣ እንደ አንድ ኢትዮጵያዊ ዜጋ ኢትዮጵያ ውስጥ ሌሎች የሰብአዊ መብቶች ተከብረው የአካል ጉዳተኝነት መብት ብቻ አልተከበረም የሚል አመለካከት አለ? ስለ ሌሎች የሰብአዊ መብቶች መከበርስ ምን የምትለው አለ? የመጨረሻ ጥያቄ ነበር።
ሰራው ያለውትና የኔ ሙያ 100% የተገናኘው ከአካል ጉዳተኞች ጋር ነው። አካል ጉዳተኞች ደግሞ ሲባል ያው የሰብአዊ መብት ጥያቄ ነው። ከዛ አንጻር ቅድም እንዳልኩት ነው ብዙ ክፍተቶች አሉ። ስለዚህ አካል ጉዳተኞች መብት እየተከበረ አይደለም ማለት የሰብአዊ መብት ግድፈት አለ ማለት ነው። ይነስም ይብዛም። ስለዚህ በዛ ደረጃ ነው የማየው። ሙሉ በሙሉ ስለሌሎች የሰብአዊ መብት ጉዳዮች ጠለቅ ብዬ ለመናገር አንደኛ ልምዱ የለኝም፣ አካዳሚክ ብቃቱም አለኝ ብዬ አላስብም። ነገር ግን አካል ጉዳተኞችን በሚመለከት ግን ብዙ ሊሰሩ የሚገባቸው ጉዳዮች አሉ። እስካሁን ባለው ሁኔታ ደግሞ ያለው ክፍተት ብዙ ነው። ነገር ግን ተስፋ ሰጪ ሁኔታዎችም አሉ። ቅድም እንደጠቀስኩት ሁሉ ነገር ጨለማ አይደለም፣ የሚታዩ ብርሃኖች አሉ ብዬ በዚህ ባልፎ ደስ ይለኛል። ይህንን
እንግዳችንን እናመሰግናለን። ወደ ሌላው ርዕስ እንለፍ። በዚህ የማንዴላ ዋሽንግተን አፍሪካውያን ወጣቶች ጉባኤ ላይ ከተሳተፉት መካከል የአእምሮ ጤናና የማኅበራዊ ኑሮ ሥራዎች ባለሙያ የሆነችውን ወጣት ቆንጅታዬ አነጋግራለች። በዚህ መርሃ ግብር መሳተፌ ለወደፊት ለማቀዳቸው ሥራዎች ከሌሎች ማለት ነው መሰል ባለሙያ ወጣቶች ጋር ትስስር ለመፍጠርም በጣም ያግዘኛል ብላለች። ራሷን በማስተዋወቅ ነው የምትጀምረው።
እሺ፣ ስሜ ማጂ ኃይለማርያም ይባላል። የመጣሁት ከኢትዮጵያ ነው። የ2015 የማንዴላ ዋሽንግተን ፌሎሺፕ ፕሮግራም በፐብሊክ ማኔጅመንት ዘርፍ በሃዋርድ ዩኒቨርሲቲ ውስጥ ለ6 ሳምንት ስሰለጥን ቆይቻለሁኝ። ኢትዮጵያ ሀዋሳ ዩኒቨርሲቲ ውስጥ ሌክቸረር ነኝ። አዲስ አበባ ዩኒቨርሲቲ ውስጥ በአእምሮ ጤና ኤፒዲሚዮሎጂ ፒኤችዲን የሰራው ነው። በኢትዮጵያ ሶሲዮሎጂ፣ ሶሻል ወርክ እና አንትሮፖሎጂስቶች ማህበር ውስጥ ደግሞ የጠቅላላ ጉባኤው ምክትል ፕሬዚዳንት ነኝ እና ሌሎችም ምሰራቸው አንዳንድ ስራዎች አሉ።
የአእምሮ ጤና ባለሙያ ነሽ። የመጣሽበት የማንዴላ ዋሽንግተን ፌሎሺፕ ፕሮግራም ላንቺ ሙያ በምን ረገድ ይጠቅምሻል?
ፐብሊክ ማኔጅመንት ወይም የህዝብ አስተዳደር ማይገባበት ቦታ የለም። የአእምሮ ጤና አገልግሎትን ብናይ ይህንን አገልግሎት ከማቀድ ጀምሮ ከማስፈጸም ጀምሮ ያንን ደግሞ ከመገምገም እስከዛ ድረስ ይሄ ፐብሊክ ማኔጅመንት ስኪል ያስፈልጋል። አንድ ሰው ይህንን በተለይ ደግሞ እኔ ከመጣሁበት ከኢትዮጵያ ብዙም አገልግሎቱም በሌለበት ሁኔታ ውስጥ ይሄንን አጀንዳ ይዞ ወደፊት ለመግፋት የሚያስፈልግ ስኪል ነው ብዬ አስባለሁ ፐብሊክ ማኔጅመንት። እና ለወደፊትም እዚህ አካባቢ በተለይ ከአድቮኬሲ አንጻር ድምጻቸው ብዙ የአእምሮ ህመምተኞች ያው ፐብሊክሊም አናያቸውም፣ ድምጻቸውም ብዙ አይሰማም። የእነሱን ድምጽ ከማሰማት አንጻር ለእነሱ ድምጽ ከመሆን አንጻር መስራት ለማስበው ስራ በተወሰነ መልኩ ኤክስፖሸር ሰጥቶኛል ብዬ አስባለሁ።
በሃዋርድ ዩኒቨርሲቲ ያገኘሽውን ስልጠና እንዲሁም በቆይታሽ ሌሎች የሰበሰብሻቸውን ተሞክሮዎች ሲዘርዘር አድርገሽ ግለጭል።
ሃዋርድ ዩኒቨርሲቲ ውስጥ 6 ሳምንትን ያሳለፍኩት በዛ ጊዜ ውስጥ በተለያዩ የፐብሊክ ማኔጅመንት ዘርፎች ስልጠና ወስደናል። ለምሳሌ ስለ ሰርቫንት ሊደርሺፕ ሰልጥነናል። ስለ ፐብሊክ ፕራይቬት ፓርትነርሺፕ ሰልጥነናል። ቴክኖሎጂን ከማኔጅመንት አንጻር እንዴት መጠቀም እንደምንችል ሰልጥነናል። የኤቲክስ የስነ ምግባር ጉዳይ፣ የህዝብ አስተዳደር በሰፊው ብዙ ነገሮችን ሸፍነናል። በተለይ ከኮሚኒቲ ኢንጌጅመንት አንጻር ወጥተን ቮለንቲር ስራዎችን የሰራንባቸው አጋጣሚዎች ነበሩ። በራሳቸው ተደራጅተው ደግሞ የኮሚኒቲ ስራ የሚሰሩ ተቋማትን ሄደን ጎብኝተናል። ከነሱም ያስተዋልነው ልምድ ለእኔ በተለይ ደግሞ እኔ ለምሰራበት ዘርፍ በምን መልኩ ላደርገው እችላለሁ ብዬ እንዳስብ አድርጎኛል። ተቋም ውስጥ ከነበረው ፕሮግራም በተጨማሪ ግን አብዛኛው ያገኘሁት ግሩፕ ከኔ ጋር ተቀራራቢ፣ ሁላችንም ከ25 እስከ 35 እድሜ ክልል ውስጥ የነበሩ ወጣቶች ነን። በየሀገራቸው የሚሰሩት እንደኔ አይነት ሴት ማለትም ሁሉም የጀመሯቸው ነገሮች እኔም የጀመርኳቸውና ለወደፊት ቢሄዱልኝ ባስኬድ ብዬ ማስባቸውን ነገሮች በተለያየ ዘርፍ የጀመሩ ሰዎች ናቸውና በተለይ ከነሱ ጋር የተፈጠረው ግንኙነት እኔ አሁን አፍሪካ ውስጥ ከ20 በላይ ቦታዎች ውስጥ ብሄድ የሚቀበለኝ ሰው እንዳለ እርግጠኛ ነኝ። ምክንያቱም ይሄኛው ፕሮግራም እርስ በርስ ማስተሳሰርም ሌላኛው የፕሮግራሙ አላማ ነው። ስለዚህ በየሀገራችን የመሪነት ስራዎችን ስንሰራ ሌሎች ደግሞ በየሀገራቸው የሚሰሩ ሰዎችን ስናገኝ ስለ አፍሪካ ትልቅ እይታ ይኖረናል። ትስስር እንፈጥራለን። አሁን እኔ የማስባቸው የፕሮጀክት ሀሳቦች ከኬንያ ከመጡ ጓደኞች ጋር፣ ከታንዛኒያ ከመጡ ጓደኞች ጋር፣ ከጅቡቲ ከሶማሊያ ከመጡት ሰዎች ጋር እንዳወራ ምን እንደማስብ እንዴት ልሄድ እንደምችል ተመካክረናል እርስ በርስ። አንዳንዶች ሌሎች ጓደኞቻችን ደግሞ ግራንት አግኝተው ኦልሬዲ ፕሮጀክት ለመጀመር እየተንቀሳቀሱ ያሉ ልጆች አሉ እና ያገኘነው ልምድ ክፍል ውስጥ የተማርነው ብቻ ሳይሆን እርስ በርስም ትስስር ፈጥሯል። ከዛ በተጨማሪ ደግሞ ከኛ ሰፋ ያለ ልምድ ያላቸውና በእድሜም የሚበልጡን ትልልቅ ሰዎችን አግኝተናል። ለምሳሌ ኮንግረስ ውማን ኬረን ባስ ዲሲ የከንቲባው ጽህፈት ቤት የአፍሪካውያን ጉዳይ አማካሪ የሆኑ ሰዎችን የዳያስፖራውን አጠቃላይ በሚመለከት በተለይ ከዳያስፖራ ሴቶች ማህበር ጋር ግንኙነት ነበረን። በምን መልኩ ለወደፊት እንዴት ተባብረን እንሰራለን ብለን ከእነሱም ጋር የተነጋገርንባቸው አጋጣሚዎች ነበሩ እና ለእኔ ይሄኛው እድል ምናልባትም አገሬ ሆነው በሆነ ጊዜ እኔ ኢትዮጵያ ሆኜ ከስንት አንዴ የሚመጡ አንዳንድ ሰዎችን በሙሉ አንድ ክፍል ውስጥ ያመጣልኝ አጋጣሚ
አንድ ላይ ለማግኘት እድል ፈጥሮልሻል። ማጂ፣ የአእምሮ ጤና ይዞታ ምን ይመስላል በኢትዮጵያ?
የቆንጂት ጥያቄ በመጪው እሁድ በመስታወት ፕሮግራም መልስ ይዞ ይመጣል። አሁን ለማጠቃለያው ዜና ወደ አዲሱ።
የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ቡሩንዲ ውስጥ በአንድ የመብት ተሟጋች ላይ ግድያ መፈጸሙን አውግዘው ሁኔታውም በአስቸኳይ እንዲጣራ ጥሪ አቅርበዋል። ቢሮው በሰብአዊ መብቶች ተሟጋች ፒየር ክላቨር ቦሚ ላይ የተካሄደውን ግድያ እንዲያጣራም የድርጅቱ የመብት ጽህፈት ቤት ጠይቋል። ካሜሩን ከናይጄሪያ ጋር የሚያዋስናትን ረጅም የወንዝ ድንበር ዘጋች። የቦኮ ሐራምን ሽብር ለማቆም በሚል በወሰደችው በዚህ እርምጃዋ ከምሽት እስከ ንጋት ድረስም ማንኛውንም የጉዞ እንቅስቃሴ ከልክላለች። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙንና የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ በብዙ ጉዳዮች ለመወያየት ዛሬ ዋይት ሀውስ እንደሚገናኙ ተገልጧል። በግዙፉ የትራንስ ፓሲፊክ ፓርትነርሺፕ ማለት የመላው ፓሲፊክ አገሮች አጋርነት የንግድ ስምምነት ውስጥ የሚሳተፉት 12ቱም አገሮች ወደ አንድ አጠቃላይ ስምምነት ላይ ለመድረስ ጥሩ ጅማሮ እያሳዩ ናቸው አሉ የውጭ ጉዳይ ሚኒስትር ጆን ኬሪ። የየመኑን ፕሬዚዳንት አብዱን ራቡ ማንሱር ሃዲን የሚደግፉ ኃይሎች ሚስተር ሃዲ ባለፈው መጋቢት ወር ከሀገር እንዲኮበልሉ ባስገደዷቸው በሁጡ ሽምቅ ተዋጊዎች ይዞታ ስር የነበረ ወታደራዊ ጦር ሰፈር ዛሬ መልሰው ተቆጣጠሩ። ዜናው አበቃ።
የምሽቱ ዝግጅታችን አበቃ። በስቱዲዮ ፕሮግራሙን የመራልን ቴሌላይን ባክ ነው።
ያስተናገድናችሁ ደግሞ እኔ አዲሱ አበበና
እኔም ሰሎሞን አባተነን። አብራችሁን ስለቆያችሁ እናመሰግናለን።
የትግርኛ ፕሮግራም ይቀጥላል። በእኛ በኩል
ሰላም፣
ደህና ደሩ።